ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 19 2013 ዓ.ም ዝግጅታችን ጀመረ።
በንግግራቸው ላይ የኢትዮጵያን ሉዓላዊነት፣ የሕዝቡን ደህንነት፣ በጠቅላላ ክብራችንን በሚነካ መንገድ የተናገሩት ንግግርና ጦርነትን የሚያነሳሳ ንግግር ያስቆጣን መሆኑንና በሀገራችን ሉዓላዊነት፣ በማንነታችን የማንደራደር መሆኑን የምንገልጽበት እንደ ኢትዮጵያ ስሜት ነው።
ኢትዮጵያ አሜሪካውያን ፕሬዝዳንት ዶናልድ ትራምፕ በአባይ ግድብ ላይ የሰጡትን አስተያየት በመቃወም ዛሬ በነጩ ቤተ መንግስት ደጃፍና በውጭ ጉዳይ መስሪያ ቤት በር ላይ የተቃውሞ ሰልፍ አካሂደዋል። በአብይ ርዕስ ሙሉ ዘገባ ይኖረናል። ጠቅላይ ሚኒስትር አብይ አህመድ በ1.8 ቢሊዮን ብር የሚገነባውን የገለል ሽደጋ ሐምዶ መንገድ ግንባታ መርቀው ስራ አስጀመሩ። የ1495ኛው የነብዩ መሐመድ ልደት በዓል ወይም ሆሊድ በተለይም በአዲስ አበባ በታላቁ አንዋር መስጊድ በደማቅ ሁኔታ ተከብሯል። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅታዬ ነኝ። የታንዛኒያ የምርጫ ኮሚሽን ትናንት በሀገሪቱ የተካሄደውን ጠቅላላ ምርጫ ውጤት በማሳወቅ ላይ ባለበት በአሁኑ ወቅት ቻዴማ የተባለው ፓርቲ መሪው ፕሬዝደንታዊ ተፎካካሪ ቱንዱ ሊሱ የምርጫውን ውጤት እንደሚቃወሙ ይፋ አደረጉ። ሰው የምርጫውን ውጤት ተቃውሞ ሰልፍ እንዲወጣ ጥሪ በማድረጋቸው የዛንዚባሩ እጩ ሴፍ ሻሪፍ ሐማድ እና ሌሎች 6 ሰዎች መታሰራቸውን ኢድ ኦዌሱ ከዳሬ ሰላም ያጠናቀረው ዘገባ ያመለክታል። አዳነች ፍስሐዬ ታቀርበዋለች።
የታንዛኒያ ምርጫ በተካሄደ ማግስት ከተለያዩ ክፍላተ ግዛትና ክልሎች እየወጡ ያሉት የምርጫ ውጤቶች የሀገሪቱ ገዢ ፓርቲ እያሸነፈ መሆኑን እያሳዩ ነው። የተቃዋሚዎቹ ደጋፊዎች በሚበዙባቸው ቦታዎች ሳይቀር ማሸነፉ እየተገለጸ ነው። ይሁንና ውጤቶቹ መሰማት በቀጠሉበት በአሁኑ ወቅት አንዳንድ ተቃዋሚ ፓርቲዎች ውጤቱን አንቀበልም ብለዋል። የቻዴማ ፓርቲ ተወካይ ፕሬዝዳንታዊ ተወዳዳሪ ቱንዱ ሊሱ የምርጫው ሂደት በብዙ የማጭበርበር ተግባሮች የተበከለ ነበር ብለዋል። በአንዳንድ የምርጫ ጣቢያዎች የሐሰት የድምፅ ወረቀቶች ተይዘዋል። የምርጫ ሕግና ስነ ስርዓት ተጥሷል። እነዚህ ሁሉ የምርጫውን ሕጋዊነት አጠያያቂ እንዲሆን አድርገዋል ሲሉ ከሰዋል። ዓለም አቀፍ ማህበረሰብ እንዲገባበትም ጥሪ አድርገዋል። ዛንዚባር ላይ የኤስቲ ዋዛሌንዶ ተወካይ ፕሬዝዳንታዊ ተወዳዳሪ ሴፍ ሸሪፍ ሐማድ እና ከፍተኛ የፓርቲ መሪዎች በፖሊሶች ታስረዋል። ተወዳዳሪው የደሴቲቱን የምርጫ ውጤት ከተቃወሙ በኋላ ህዝብን ለግጭት አነሳስተዋል በሚል ጥርጣሬ ነው የተያዙት። ሴፍ ሸሪፍ ሐማድ ከመታሰራቸው በፊት ለጋዜጠኞች በሰጡት መግለጫ የምርጫውን ውጤት መቃወማቸውን ገልጸው ነበር ሲሉ ቱንዱ ሊሱ አስረድተዋል።
የደቡብ አፍሪካ ፕሬዝደንት ሴሪል ራማፎሳ በአንድ የራት ዝግጅት ላይ ኮቪድ-19 በምርመራ ከተገኘባቸው ተጋባዥ እንግዳ ጋር መገናኘታቸውን ተከትሎ ራሳቸውን ለይተው እንደሚገኙ ተገለጸ። ባለፈው ሳምንት ጆሃንስበርግ ውስጥ ለሀገሪቱ ትምህርት ቤቶች የገቢ ማስገኛ የራት ዝግጅት ላይ ከነበሩ 35 ሌሎች ሰዎች ጋር የነበሩት ራማፎሳ አንደኛው አብረዋቸው የነበሩ ሰው ኮሮና ቫይረስ የተያዙ መሆናቸው ማክሰኞ ዕለት እንደተነገራቸውና ራሳቸውን እየለዩ መሆናቸውን ነው የፕሬዝደንቱ ቃል አቀባይ ያስታወቀው። ምንም የህመም ምልክት እንዳላሳዩና ስራቸውን እየሰሩ መሆናቸውንም ቃል አቀባዩ አክሎ ገልጿል። በደቡብ አፍሪካ የኮሮና ቫይረስ ተያዦች ቁጥር ባለፉት ሳምንታት እያሻቀበ ነው። በሀገሪቱ በአሁኑ ጊዜ ከ719,000 በላይ ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን 19,111 ሰዎች ደግሞ ለህልፈት ተዳርገዋል። በሌላ ዜና የአልጄሪያ ፕሬዚዳንት አብደል ማጂድ ታቦኔ ጀርመን ሆስፒታል ውስጥ ምርመራ ላይ እንዳሉ ተሰማ። ትናንትና የአልጄሪያ መንግስት ባወጣው መግለጫ የፕሬዝደንቱ በርካታ ከፍተኛ ረዳቶች ኮሮና ቫይረስ በመርመራ ስለተገኘባቸው ፕሬዝደንቱ ራሳቸው ለይተው እየቆዩ ነው ብሎ ተናግሮ ነበር። የ75 አመቱ የአልጄሪያ ፕሬዝደንት ለህክምና ወደ ጀርመን ሄዱት ሀገራቸው ህገ መንግስት ላይ ባቀረቡት ማሻሻያ ጉዳይ እሁድ ለት ወሳኝ የሆነ ህዝበ ውሳኔ ሊካሄድ ተቃርቦ ባለበት ወቅት መሆኑ ነው። በመንግስቱ ቴሌቪዥን የተሰጠው የመንግስቱ መግለጫ ፕሬዝደንቱ ኮሮና ቫይረስ አግኝቷቸው ይሆናል የሚል ስጋት ቢኖርም በጀርመኑ ሆስፒታል ምን አይነት ምርመራ እየተደረገላቸው እንደሆነ የገለጸው ነገር የለም። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የፊታችን ማክሰኞ ይካሄዳል። እጩ ተፎካካሪዎቹ የዛሬውን የምረጡኝ ቅስቀሳ ትኩረታቸውን ደቡብ ምስራቋ ፍሎሪዳ ላይ አድርገዋል። እንደ አውሮፓ አቆጣጠር ከ1996 ዓ ም ጀምሮ በተካሄዱ ፕሬዝደንታዊ ምርጫዎች ሁሉ ለአሸናፊነት የበቃው እጩ ፍሎሪዳን ያሸነፈ ነው። ለማሸነፍ ከሚያስፈልገው ከ270 የስቴቶች መራጮች ተወካዮች ድምፅ ፍሎሪዳ 29ን ትይዛለች። ፕሬዝደንት ዶናልድ ትራምፕ የምርጫ ቅስቀሳቸውን ታምፓ ከተማ ላይ ይጀምሩና ለምሽቱ ደግሞ ወደ ሰሜን ካሮላይና ያመራሉ ተብሏል። የቀድሞው ምክትል ፕሬዝደንት ጆ ባይደን ደግሞ ዛሬ ከሰዓት በኋላ ፍሎሪዳ ብራድ ወረዳ ከዚያም ማምሻቸውን ወደ ታምፓ ከተማ ይጓዛሉ። ሪል ክሊር ፖለቲክስ የተባለው ተቋም ባጠናቀረው የዋና ዋና የህዝብ አስተያየት ውጤቶች አማካይ ግምገማው መሰረት ጆ ባይደን ሚስተር ትራምፕን ሚሽገን፣ ፔንሲልቬኒያ እና ዊስከንስን ላይ እየመሯቸው ሲሆን ፍሎሪዳ እና ሰሜን ካሮላይና ላይ ደግሞ እጅግ ተቀራራቢ በሆነ ድጋፍ ድምጽ ፉክክር ላይ ነው ያሉት። ሚስተር ትራምፕ ትናንት ላስ ቬጋስ ከተማ ውስጥ ለጋዜጠኞች በሰጡት ቃል ዋና ዋና የህዝብ አስተያየት ግምገማዎች የሚባሉትን እንደማያምኑ ገልጸው ብርቱ ፉክክር በሚካሄድባቸው ስቴቶች ግምገማዎች የሚያሳዩት የተሻለ የሚያሳዩ የህዝብ አስተያየቶች አሉ ብለዋል። አገር አቀፍ የህዝብ አስተያየቶች ባይደን በ7 ወይም በ8 ከመቶ ብልጫ እየመሩ መሆናቸውን ነው የሚያሳዩት። ይሁን እንጂ ኤሌክቶራል ኮሌጅ የሚባለውን የመራጭ ተወካዮች ድምጽ ውጤት በሚወስኑት ብርቱ ፉክክር የሚካሄድባቸው ስቴቶች ያላቸው ብልጫ የዚያን ግማሽ ገደማ እንደሆነ ነው የሚታየው። ምክትል ፕሬዚደንት ጆ ባይደን በህዝብ ጤና ጥበቃ ኤክስፐርቶች ገለጻ ከተደረገላቸው በኋላ ፕሬዚደንቱን በኮቪድ-19 ወረርሽኝ መሃል ብዛት ያለው ሰው ማሰባሰባቸውን አስመልክተው በድጋሚ ነቅፈዋቸዋል። በቀደመው ምሽት ኔብራስካ ኦማሃ ከተማ ላይ አረጋውያንና ልጆችን ጨምሮ በመቶዎች የተቆጠሩ ሰዎችን ለሰዓታት እጅግ ከባድ በነበረ ቅዝቃዜ ሰብስበዋል። ታመው ሆስፒታል የገቡም አሉ ሲሉ ባይደን ትራምፕን አጥብቀው ነቅፈዋል። አሜሪካውያን ታይቶ በማያውቅ ቁጥር ከማክሰኞ ምርጫ አስቀድመው ድምጻቸውን እየሰጡ ናቸው። ይህ መሆኑ መራጩ በሁለቱ እጩዎች ላይ ያለውን የጠነከረ የድጋፍ ወይም የተቃውሞ አቋም ያሳያል ተብሏል። ከዚያም በተጨማሪ በኮሮና ቫይረስ ምክንያት በምርጫው ዕለት በድምጽ መስጫ ጣቢያ መገኘት ባለመፈለግም ጭምር ነው። እስከዛሬ ሐሙስ ማለዳ ድረስ 76 ሚሊዮን መራጮች ድምጻቸውን ሰጥተዋል። ይህም በአውሮፓውያን 2016 ከተሰጠው ከጠቅላላው 138.8 ሚሊዮን ድምጽ ከግማሽ በላይ ነው። ቀደም ብለው ከወዲሁ ድምጽ ከሰጡት ውስጥ 2/3 የሚሆኑት ድምጻቸውን በፖስታ ቤት በኩል የላኩ ሲሆኑ የተቀሩት ደግሞ በአካል ተገኝተው የመረጡ ናቸው። ባይደን ትናንት ዴላዌር ዊልሚንግተን ከተማ ላይ ድምጻቸውን ሰጥተዋል። ፕሬዚደንት ትራምፕም ቅዳሜ ዕለት ፍሎሪዳ ማራላጎ ላይ የሚገኘው መዝናኛቸው አቅራቢያ ተገኝተው ድምጻቸውን ሰጥተዋል። በመጨረሻም ዓለም አቀፍ የኮቪድ-19 ዜናዎች። የኮቪድ-19 ወረርሽኝ ስርጭት በአዲስ መልክ አብዝቶ ማገርሸቱን ተከትሎ የፈረንሳይና የጀርመን መሪዎች የቫይረሱን መዛመት ለመክታት አዲስ ዙር የእንቅስቃሴ እገዳ እርምጃዎችን እየወሰዱ ናቸው። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ትናንት በቴሌቪዥን ለህዝቡ ባደረጉት ንግግር ከነገ አርብ ጀምሮ ለአንድ ወር በአገር አቀፍ ደረጃ ተግባራዊ የሚሆን የእንቅስቃሴ እገዳ አውጀዋል። ምግብ ቤቶች፣ ቡና ቤቶች፣ ካፌዎችና ሌሎችም የግድ አስፈላጊ ያልሆኑ የንግድ ድርጅቶች ይዘጋሉ። ዜጎች ከቤት መውጣት የሚችሉት ወደ ስራ፣ ወደ ገበያና ወደ ሐኪም ቤት ብቻ እንደሚሆንም ፕሬዚዳንቱ አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 19 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪያምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችኋለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሰሞኑ የኢትዮጵያ ህዳሴ ግድብን በተመለከተ የተናገሩትን ንግግር በመቃወም ኢትዮጵያውያንና ትውልደ ኢትዮጵያ ከዋይት ሀውስ ፊት ለፊት ሰላማዊ ሰልፍ አድርገዋል። የፕሬዚዳንቱ ንግግር የሁለቱን ሀገራት የቆየ ወዳጅነት የሚያሻክርና ተገቢነት የሌለው ነው ሲሉም ተችተዋል። ሀብታሙ ስዩም ስርስር አለው።
ዛሬ በዋሽንግተን ዲሲ አቆጣጠር ረፋድ ላይ በመቶዎች የሚቆጠሩ ኢትዮጵያን ዋይት ሀውስ ተብሎ በሚጠራው የዩናይትድ ስቴትስ ፕሬዚደንት መኖሪያ ስፍራ ተገኝተው ነበረ። የተገኙበት ምክንያት ደግሞ ፕሬዚደንት ዶናልድ ትራምፕ ከሰሞኑ የኢትዮጵያ ህዳሴ ግድብን በተመለከተ የተናገሩት ንግግር ስላስቆጣቸው እንደሆነ ከተሳታፊዎች ሰምተናል። የተወሰኑትን በጥቂት እንስማ።
ኦኬ፣ ስሜ መኮንን ጌታቸው ይባላል። ብዙ የዲሲ እና የአካባቢ ነዋሪዎች ያቆኛል። በፊት የዲሲ የኢትዮጵያን የጋራ ግብረ ኃይል የሚባለው አሁን ደግሞ ዓለም አቀፉ የኢትዮጵያ ዲያስፖራ ተግባር ምክር ቤት በዛ ውስጥ ሆነን ከሚሰሩት እና ይህንን ሀገራችንን በተመለከተ ጉዳይ ሰልፍ ከሚያዘጋጁት ሰዎች አንዱ ነው። የዛሬው ሰልፍ የተጠራበት ዋነኛ ዓላማ አንድና አንድ ነው። እዚህ በአሜሪካን ሀገር ፕሬዚዳንት የሆነው ዶናልድ ትራምፕ እጅግ ኃላፊነት በጎደለው መልኩ አንድ በዓለም ላይ አለች የምትል አያሌ ሀገር ይመራል ተብሎ ከሚጠበቅ መሪ ሊነገር የማይገባው በጣም አሳፋሪ የሆነ በጣም ኢፍትሃዊ የሆነ በአገራችን በኢትዮጵያ ላይ ሉዓላዊነቷን ታሪኳን ጠብቃ በኖረች አገር ላይ እየገነባች ያለችው ያው ሁላችንም እንደምናውቀው የኢትዮጵያ ሕዝብ ከሚበላው ላይ ቀንሶ ግድብ እየሰራ ነው። ህዳሴ ግድብ እና የህዳሴ ግድብን ገንብቶ ኤሌክትሪክ አመንጭቶ ከድህነት ለመውጣት እየታገለ ያለ ሕዝብ ነው እና ይህንን ሕዝብ የሚሰራውን ስራ ዲስከረጅ ለማድረግ ለግብጽ በወገነ መልኩ ግብጽ ይህንን ግድብ እንደምታፈርሰው ኢንሳይት ስለሰጠ ይህንን ኢፍትሐዊና ኃላፊነት የጎደለው ንግግሩን በመቃወም በሀገራችን ላይ የሚነገሩ ማንኛ አሳፋሪ በሉዓላዊነታችን ላይ በህልውናችን ላይ የሚነሳውን ነገር ለመቃወም ነው ይህንን ሰልፍ ያዘጋጀ ነው።
አቤል ጋሽ እባላለሁ። የኢትዮጵያ ሰላምና እድገት ማዕከል ሊቀመንበር ነው። እንግዲህ እንደሚታወቀው በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በንግግራቸው ላይ የኢትዮጵያን ሉዓላዊነት፣ የህዝቡን ደህንነት፣ በጠቅላላ ክብራችንን በሚነካ መንገድ የተናገሩት ንግግርና ጦርነትን የሚያነሳሳ ንግግር ያስቆጣን መሆኑንና በሀገራችን ሉዓላዊነት፣ በማንነታችን የማንደራደር መሆኑን የምንገልጽበት እንደ ኢትዮጵያ ስሜት ነው። ኢትዮጵያ በደመኗ ተደፍራ የማታውቅ ነፃነቷ የተከበረ ባድዋ ጦርነት ይህንን የመሰከረችና ለዘመናት በዚህ ለጠቅላላ ለዓለም ለአፍሪካ ለጥቁሩና
ይሄንን ማንነቷን መስክራ የኖረች ሀገር እንደመሆኗ ይሄንን የፕሬዝዳንቱ ንግግር ጠቅላላ በኢትዮጵያ ሕዝብ ላይ የተቃጣ በመሆኑ ይሄንን ንግግር አግባብነት የለው መሆኑን ለመግለጽ ነው። እንግዲህ ይሄን ንግግር ለምንድን ነው የምንቃወመው? አምስት መሰረታዊ ነገሮች ማንሳት ይቻላል። አንደኛ ይሄ ዩናይትድ ስቴትስ የተመሰረተበትን መሰረታዊ የአመሰራር ስርዓት ያፈረሰ ነው። ነጻነትን ያማከለ ለሕዝቦች ነጻነትና እኩልነት የሚታገል ሀገር በሌሎች ሕዝብ ላይ ነጻነት ላይ የሚደራደር ንግግር መነጋገር ትክክል አይደለም። ይሄንን እንቃወማለን። በጠቅላላ የአሜሪካ መልእክት ነው ብለን አናስብም። የግለሰቡ ግን ንግግር በትክክል እንዳልሆነ የምናምኑት ነው። ሁለተኛ ደረጃ ከዚህ በፊት የነበረውን የዚች ሀገር ከምትታወቅበት ነገር በሌሎች በሀገሮች መካከል ያለውን ሰላም ማጠናከር ነው። አሜሪካ በዚህ የምትታወቅበት ነገር ነው። ከዚህ በፊት ባደረጓቸው ንግግሮች በተለይ በዊልሰን ፕሬዚደንሲ ጊዜ አሜሪካ ከሌሎች ሀገሮች በህብረት የሚኖሩበትን ንግግር የተናገሩና ያንን ፕሪንሲፕል ወደ ዓለም ያሻገሩበት ዘመን ነው። ለዚያም ነው ወደ አንደኛ የዓለም ኃይል ሆነው እስከመጡ ድረስ እስካሁኑ ሰዓት ድረስ በዚህ ነው ይህ ሀገር የሚታወቀው። ይህንን ግን የሚያፈርስ ንግግር ነው። ሌላ አንድን ሀገር በሌላ ሀገር ላይ ጦርነት የሚያስነሳ።
ስሜ ተሾመ በለጠ ይባላል። ዛሬ የመጣሁትኝ ለመቃወም ፕሬዚዳንት ትራምፕ የተናገሩትን በአባይ ዙሪያ ለመቃወም ነው የመጣሁት። በእውነቱ እዚህ ያለን ኢትዮጵያኖች አሜሪካን ኢትዮጵያኖች ማለት ይቻላል ሁሉም ቢሆን ስለ አሜሪካ ያለን አመለካከት በየዓለም ላይ በዲሞክራሲ ነው የሚታወቁት አሜሪካኖች ሰላምን ለማስነፍ ነው። ፕሬዚዳንት ትራምፕ ግን ይህንን አይወክሉም። የአሜሪካን ሕዝብንም አይወክሉም። የተናገሩት ትክክል ያልሆነ ንግግርና አሜሪካንን በአምባገንነት ሊፈርጅ የሚያሰኝ ንግግር ስለሆነ ማንም ኢትዮጵያ የሆነ በዚህ ጉዳይ ተቆጥቷል። ሁሉም ይሄንን መልስ መመለስ አለ።
ፕሬዚደንት ትራምፕ ከሰሞኑ በሱዳንና እስራኤል መካከል የነበረውን ዲፕሎማቲክ ቅራኔ ለመፍታት ባሰናዱት ስነ ስርዓት ላይ ግብጽ ኢትዮጵያ በመገንባት ላይ ያለችውን ግድብ ልታወድመው እንደምትችል መናገራቸው ተቃውሞ የገጠመው ከኢትዮጵያውያንና ትውልድ ኢትዮጵያን ብቻ አይደለም። አፍሪካ አሜሪካውያን የአሜሪካ ኮንግረስ አባላት የሚበዙበት ኮንግሬሽናል ብላክ ካውከስ የተሰኘው ሸንጎም ተቃውሞውን አሰምተዋል። በትዊተር ገጹ ላይ የፕሬዚደንት ትራምፕን አስተያየት በግዴለሽነት የተሰጠና አደገኛ ሲልም ተችቷል። ኢትዮጵያ፣ ግብጽና ሱዳን በሚያደርጉት ድርድር ውስጥ አሜሪካ በገለልተኝነት እንድትቆምም አሳስቧል። ውጥረትን ያባብሳል ያለውን የፕሬዚዳንቱን ንግግርም አውግዟል። በከባድ ዝናብ ውስጥ ነው ረፋዱን ተቃውሟቸውን ሲያሰሙ የነበሩ ኢትዮጵያንና ትውልድ ኢትዮጵያን ቅሬታቸውንና ተቃውሟቸውን በሌሎች መንገዶችም ማሳየት እንደሚቀጥሉ ተናግረዋል። ለአሜሪካ ድምፅ ታሙ ስዩም ዋሽንግተን ዲሲ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። 1495ኛው የነቢዩ መሐመድ የልደት በዓል ወይም ሞሊድ በተለይም በአዲስ አበባ በታላቁ አንዋር መስጊድ በደማቅ ሁኔታ ተከብሯል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በክብረ በዓሉ ላይ ለምእመናኑ ባስተላለፉት መልእክት የመውሊድ በዓልን የምናከብረው የነቢዩ መሐመድን አስተምህሮት በመተግበርና ተምሳሌታዊነቱን በማስቀጠል ነው ብለዋል። ፀሐይ ዳምጠው ዝርዝር አላት።
1495ኛው የመውሊድ በዓል በታላቁ አንዋር መስጊድ የተከበረው በኮሮና ቫይረስ ወረርሽኝ ምክንያት ውስን ተሳታፊዎች በተገኙበት ነው። በሰነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የሰው ልጅ የደስታ ቀኑን በተለያዩ መልኩ ያከብራል፣ እኛም ዛሬ የምናከብረው ነቢዩ መሐመድ የተወለዱበትን የደስታ ቀን ነው ብሏል።
የነቢያችን መልካም ተግባር የነቢያችን መልካም ስራ በአጭር ተወርቶ እንዘለቅ አይደለም። በዓል ማለት እንደኔ አመለካከት ቀንን ማክበር አይደለም፣ አመት ማምረክ አይደለም። በዛን ቀን በዛ አመት ምን ተከስቷል? አንድ ሰው ደስታ ያገኘበትን ቀን በቆም ማክበር ይችላል፣ በሰደቃ ማክበር ይችላል፣ በዚህ ማክበር ይችላል። አሁንም ነቢያችን አለይሂ ሰላቱ ወሰላም የተወለዱበትን ቀን በመሰባሰብ በማብላት በማጠጣት ሴራቸውን በመቅራት በሶለዋት በዱአ በዛ ልናከብር ይገባል ነው የምንለው።
እንዲሁም የሞሊድ በዓል የሚከበረው ፈጣሪ በዛን ጊዜ ለሰው ልጆች የዋለው ውለታ ለማወደስና ለማመስገን እንደሆነም ተናግረዋል። ነቢዩ መሐመድ አንድነትንና ሰላምን ያስተማሩ ለሰው ልጆችም እዝነታን ያመጡ ናቸው ያሉት ተቀዳሚ ሙፍቲ ሀጂ ዑመር የነቢዩን ስራ መሪ አድርገን ለሀገራችን ሰላምና ለህዝባችንም አንድነት እንቁም ብሏል።
እሳቸው በመወለዳቸው በመላካቸው የሰው ልጅን ጥቅም አግኝተዋል። ዋናው ይሄ ነው። ህዝባዊ ጥቅም አላቸው፣ አገራዊ ጥቅም አላቸው። አንድነትን ይዘውልን መጥተዋል። ነቢያችን ተመካ መዲና በሄዱ ጊዜ የተለያዩ ህዝቦች አግኝተዋል። አይሁዶችን አግኝተዋል፣ መጅሳዎችን አግኝተዋል። እንዲሁም በሊፈስረጅና በሊነትን የሚባሉ ወንበዴዎችን 120 ዓመት የተዋጉ ሰዎች አግኝተዋል። የተዋጉትን ሰዎች ውጊያችሁን ተዉ፣ ደም መፋሰስ ተዉ፣ በየን ተዉ ብለው አስጠልተውላቸው ፈካን ይህዋን ሙተሐዲ እሚዋደዱ ወንድማማቾች ነዋል። ሌሎቹን ሃይማኖታችሁን እንገያዛችን አንድነታችንን እናጠንክን፣ አገራችንን ሰላማችንን እንጠብቅ፣ አገራችንን ከጥራት እንጠብቅ ብለው ስምኝ ያለውት መጀመሪያ ነቢያችን አለይሂ ሰላቱ ወሰላም ይህ ልንከተለው ልንዝላቸው ይገባል።
ኢትዮጵያውያን በዘር ከመከፋፈል ወጥተው አንድነታቸውን እንዲያጠናክሩ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ጥሪ አቅርቧል። በክብረ በዓሉ ላይ የተገኙት የአዲስ አበባ ምክትል ከንቲባ አዳነች አቤቤ ባስተላለፉት መልእክት የአዲስ አበባ ከተማ የሃይማኖት መቻቻል፣ የአብሮነትና የአንድነት ከተማ እንድትሆን ህዝበ ሙስሊሙ ላደረገው አስተዋጽኦ ምስጋና ይገባዋል ብሏል። ላለፉት ወራት ህዝበ ሙስሊሙ በኮሮና ቫይረስ ጉዳት ለደረሰባቸው ወገኖች በገንዘብና በተለያዩ መልኩ ባደረጉ ድጋፍ የብዙዎችን ህይወት መታደግ መቻሉን በመግለጽ ምስጋናቸውን አቅርበዋል። ነቢዩ መሐመድ አንድነትን እንድናጠናክር መክረዋል። ሰላምን የሰበኩ ነቢይ ናቸው። እኩልነት እንዲረጋገጥ አድርጓል። ለዚህም ልንከተላቸው ይገባል ሲሉም ሀጂ ሙፍቲ አሳስበዋል። 1495ኛው የነቢዩ መሐመድ የልደት በዓል በኮሮና ቫይረስ ወረርሽኝ ምክንያት በተወሰኑ ምዕመናንና ጥሪ በተደረገላቸው እንግዶች ነው በአዲስ አበባ ታላቁ አንዋር መስጊድ ዛሬ ተከበረው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልልና ድሬዳዋ አስተዳደር የሚገኙ ልዩ ልዩ ፕሮጀክቶችን አስመርቀዋል። የመሰረት ድንጋይም አስቀምጠዋል። ከ6 ቢሊዮን ብር በላይ በሆነ ወጪ 388 ኪሎ ሜትር የሚሸፍንን ጎዴን ማዕከል ያደረጉ ልዩ ልዩ የመንገድ ፕሮጀክቶችን የመሰረት ድንጋይ ሲያስቀምጡ፣ በድሬዳዋ ደግሞ ዘመናዊ ቄራና የኢንዱስትሪ ፓርክ አስመርቀዋል። አዲስ ቸኮል ዝርዝር አለው።
ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በሶማሌ ክልል የሸበሌ ዞን ዋና ከተማ የሆነችው ጎዴ ከተማን ከክልሉ ልዩ ልዩ አካባቢዎችና ከጎራባች ሀገራት ጭምር የሚያገናኙ 400 ኪሎ ሜትር ገደማ የሚረዝሙ መንገዶችን ለመገንባት የመሰረት ድንጋይ አስቀምጠዋል። ጠቅላይ ሚኒስትሩ በወቅቱ ባደረጉት ንግግር ለጦር ማዕከልነት ብቻ ተታወሰ የነበረችው ጎዴ ከተማ የልማት ማዕከል እንድትሆን ያደርጋል ብለዋል። የመንገድ መሰረተ ልማቱ
ከጎዴ ቀላፎ የሚሄደው የ95 ኪሎ ሜትር መንገድ 1.5 ቢሊዮን ብር ገደማ የሚፈጅ ኢትዮጵያ ውስጥ የሚቀር ሳይሆን ከጎረቤት ሀገር ጋር የሚያገናኝ ወደ መሀል ሀገር የሚያገናኝ መሰረታዊ የሚባል የአስፋልት መንገድ ነው። ሁለተኛ ከጎዴ ወደ ሀርጌሳ የሚሄደው የመቶ ኪሎ ሜትር መንገድ ወደ ሀርጌሌ የሚሄደው 1.9 ቢሊዮን ብር ገደማ የሚፈጅ ነው። ሶስተኛው የዋሌ ደናን 83 ኪሎ ሜትር 1.1 ቢሊዮን ብር የሚፈጅ ፕሮጀክት ነው። ከዚህ ውጭ ጅጅጋ አካባቢ የሚጀመርም የሚመረቅም ፕሮጀክት ይኖራል። ዛሬ ይህ መንገድ ስራ መጀመር ብቻ ሳይሆን በፍጥነት መጨረስ ከቻል እዚህ አካባቢ ለማመን የሚያስቸግር ትላልቅ ፖቴንሻል የኢትዮጵያን ብልጽግና ለማረጋገጥ የሚያስችሉ ትላልቅ አቅሞች ያሉበት አካባቢ ነው።
የሶማሌ ክልል በማድንም ሆነ በመስኖ ልማት ትላልቅ አቅሞች አለው ያለው ጠቅላይ ሚኒስትሩ ክልሉ ከጦርነት ወጥቶ ወደ ልማት መግባቱ ከክልሉ አልፎ ለሀገር አቀፍ ያለው ጠቀሜታ ከፍተኛ ነው ብለዋል። ለዚህም ባለፈው 2 አመታት ትኩረት ተሰጥቶ መስራቱን አስተዋውሰው ላብነትም በ2 አመት ውስጥ 80 የሁለተኛ ደረጃ ትምህርት ቤቶች መገንባታቸውን አንስተዋል። በወቅቱ ንግግር ያደረጉት የፌደራል መንገዶች ባለስልጣን ስራ አስኪያጅ አቶ ሀብታሙ ተገኝ የመንገድ መሰረተ ልማት በሶማሌ ክልል ያለውን አስፈላጊነት ቀድሞ ከነበራቸው ተሞክሮ አንጻር እንዲያስተዋውሰውታል።
ኦዴን የልማት ማዕከል ዋነኛዋ የሶማሌ ክልል ብዙ ኢኮኖሚ እንቅስቃሴ ያለባት የልማት ሀብ ያደርጋታል። እነዚህ ፕሮጀክቶች በግንባታ ወቅት 5000 አካባቢ ለሚሆኑ ሰራተኞች የስራ እድል ይፈጥራሉ። በርካታ የአካባቢውን የኢኮኖሚ እንቅስቃሴ ያሳልጣሉ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከ10 ዓመት በፊት ከጅጅጋ ደጋሀቡር ቀብሪ ዳህር ባለ መንገድ ላይ የስራ ኃላፊውኜ ተሳትፌ ነበር። በወቅቱ ከጅጅጋ ጎዴ ለመድረስ 2 ሳምንት አካባቢ የሚፈጅ ጊዜ ይፈልግ ነበር። ወንዞች ከሞሉ ደግሞ 1 ወር ድረስ ይፈልግ ነበር። አሁን ከጅጅጋ ጎዴ ለመድረስ በአንድ ቀን ይደረሳል። አስፈላጊ ከሆነም በሌሊትም ጭምር ደርሶ መመለስ ይቻላል።
የመሰረት ድንጋይ ከተቀመጠላቸው መንገዶች ባሻገር በክልሉ የጅጅጋ ገላልሼ መንገድም በዛሬው ዕለት ተመርቋል። የሶማሌ ክልል በሀገሪቱ 2ኛው ሰፊ ክልል ሲሆን በመሰረተ ልማት ወደ ኋላ ቀር እንደሆነ የክልሉ ነዋሪዎች ይናገራሉ። ክልሉ ለዘመናት በጦርነት መቆየቱ ለዚህ አስተዋጽኦ እንዳበረከተ ይነገራል። በሶማሌ ክልል 4 ልዩ ልዩ ዞኖች በመዘዋወር የመንገድ የመሰረት ድንጋይ በማስቀመጥና በመመረቅ የቆዩት ጠቅላይ ሚኒስትሩ ከሰዓት በኋላ ደግሞ በድሬዳዋ ከተማ በመገኘት በከተማው የተገነባውን ዘመናዊ ቄራና የኢንዱስትሪ ፓርክ መርቀዋል። ጠቅላይ ሚኒስትሩ የኢንዱስትሪ ፓርኩን ሲመረቁ ባደረጉት ንግግር የድሬዳዋ ኢንዱስትሪ ፓርክ እስከዛሬ ካዩዋቸው መሰል ፓርኮች ሁሉ በተሻለ በትክክለኛ ቦታ ላይ የተገነባ ነው ሲሉ አሞካሽተውታል። ለዚህም ከተማዋ ለወደብና ለጥሬ እቃዎች ያላትን ቅርበት እንዲሁም ያላትን ስራ የሚፈልግ በርካታ የሰው ኃይል በምክንያትነት ጠቅሰዋል። ዛሬ የመረቁት የኢንዱስትሪ ፓርክ ድሬዳዋ ላይ ከ3 ዓመት በፊት የነበራቸው መጥፎ ትዝታ ያደሱበት መሆኑንም ጠቅላይ ሚኒስትሩ ጠቅሰዋል።
ይህ ኢንዱስትሪ ፓርክ በዚህ መልክ ተጠናቆ በመመረቁ በተለይም ከሁለት ዓመት ተኩል በፊት የዛሬ 3 ዓመት ገደማ ድሬዳዋ ሲመጣ ብዙ እናቶች ተርበው ብዙ ሕፃናት ተጠምተው ወድቀው አልቅሼ የሄድኩበት ቦታ ላይ እንደዚህ አይነት እጅግ የሚያምር ተስፋ የሚሰጥ የልማት ስራ ለማየት በመታደሌ የተሰማኝን ጥልቅ ደስታ እየገለጽኩ እንኳን ደስ ያላችሁ እንኳን ደስ ያለማት ለመላቸው።
የድሬዳዋ ኢንዱስትሪ ፓርክ ዋና ስራ አስኪያጅ አቶ ካሚል ኢብራሂም ፓርኩ አሁን ባለው አቅም ለ10,000 ነዋሪዎች የስራ እድል እንደሚፈጥርና በአሁኑ ሰዓትም በከፊል ኢንዱስትሪዎች ማስተናገድ መጀመሩን ተናግረዋል።
ስራ ላይ ያሉ ከ15 ሼድ ከገነባነው 15 ሼዶች መሀል 4 ሼዶች ላይ ስራ ጀምሯል። ባለሀብቶቹ 3ቱ የውጭ ባለሀብት፣ አንዱ ትውልድ ኢትዮጵያዊ ከውጭ ሀገር የመጣ ባለሀብቶች ጀምሯል። እነዚህም የተለያዩ ዘርፎች ላይ ነው የተሳተፉት። ያው ድሬዳዋ ኢንዱስትሪ ፓርክ እንደሚታወቀው ስፔሻላይዜሽኑ ወይስ ደግሞ እሱ ስፔሻላይዝ ያደረገበት አንደኛው አሴምብሊንግ ነው። ካር አሴምብሊንግ፣ ኤሌክትሮኒክስ አሴምብሊንግ እና የተለያዩ ነገሮች ላይ ነው እንትን የሚለው። ሁለተኛ ደግሞ ኬሚካልስ፣ የተለያዩ ኬሚካል ለፋብሪካ የሚሆኑ ግብዓቶች ለሌሎች ኢትዮጵያ ውስጥ ከተገነቡት 12 ፓርኮች የኬሚካል ግብዓትን ያቀርባል። ሁለተኛ ደግሞ ፓርኮቻችን ውስጥ የተገነቡ ደግሞ ዜሮ ሊኩድ ዲስቻርጅ ወይስ ደግሞ የፍሳሽ ማስወገጃ ማጣሪያን ኬሚካል አቀርባል ማለት ነው እዚህ ውስጥ ያለው። ሌላው ያው ትውልድ ኢትዮጵያው ደግሞ በፊት ከውጭ ሀገር ሲመጣ የነበረው ብቸኛ የሲሚንቶ ከረጢት ስታንዳርዱን የጠበቀ የሲሚንቶ ከረጢት ያቀርባል። ስለዚህ በአጠቃላይ ሌላ አልባሳት ናቸው። ስለዚህ አጠቃላይ ይህንን ይመስላሉ። ከ15ቱ ኦልሬዲ 4ቱ ብቻ ነው የተያዙት፣ 11ዱ አልተያዙም።
በምረቃ ስነ ስርዓቶቹ ላይ ከጠቅላይ ሚኒስትሩ ባሻገር ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ፣ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ብናልፍ አንዷለም እና ሌሎችም የፌዴራልና ክልል አመራሮች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የዓለም የጤና ድርጅት የኮሮና ቫይረስን ለመከላከል ሰዎች ፈቃደኛ ሆነው ቫይረሱን እንዳይሰራጭ ቢተባበሩና የራሳቸውን እርምጃ ቢወስዱ ኖሮ በአገር አቀፍ ደረጃ የሚደረገውን የማህበራዊ እንቅስቃሴዎች ገደብ፣ የስራና የንግድ ተቋማት መዘጋትን ማስወገድ ይቻል ነበር ብሏል። በሌላ በኩል ደግሞ ሁሉንም ነገር እንደገና ለመዘጋጋት የተወሰነውን ውሳኔ በጣሊያን ከፍተኛ ቁጣ የቀሰቀሰ ሲሆን፣ በስፔን ደግሞ በጉዳዩ ላይ መከፋፈል መፈጠሩ ተነግሯል። የቪኦኤ ዘጋቢ ማርያማ ዲያሎ የላከችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የዓለም ጤና ድርጅት መንግስት ብቻ ሳይሆን ሰዎችና የንግድ ተቋማትም የኮሮና ቫይረስን ስርጭት ለመክታት ኃላፊነት አለባቸው ይላል። የድርጅቱ የኮቪድ-19 ቴክኒክ ጉዳዮች የሚመሩት ማሪያ ቫን ከርካውስ እንዲህ ይላሉ።
We can avoid national lockdowns. We can avoid
በብሔራዊ ደረጃ ሁሉንም ነገር መዘጋጋቱን ልናስወግደው እንችላለን። ሁሉም ሰው የበኩሉን ድርሻ ቢወጣ በጅምላ የሚደረገውን የእንቅስቃሴ እገዳ ማስቀረት ይቻላል። በየለቱ የህዝብ ክምችት ያለበትን ቦታ ለማስወገድ በየቀኑ የምናስተላልፈው ውሳኔ የተወሰኑ ጊዜያት በአንዳንድ ቦታዎች የተለየ ገደብና አቀማመጥ እንዲኖራቸው ስናደርግ ወይም አንዳንድ አስፈላጊዎቻችን የሆኑትን ስብሰባዎችም ሆነ በዓላት ስናስተላልፍ እነዚያ እንግዲህ የምንከፍላቸው ዋጋዎች ናቸው ማለት ነው።
የዓለም ጤና ድርጅት እንደሚለው ባለፈው ሳምንት ውስጥ ብቻ የወጣው የኮቪድ-19 ስርጭት መረጃ እንደሚያሳየው 46 ከመቶ የሚሆነው የታየው በአውሮፓ ነው። የዓለም አቀፉ የጤና ድርጅት የአስተኳይ ጉዳዮች ዳይሬክተር ዶክተር ማይክል ራያን እንዲህ ይላሉ።
በአሁኑ ሰዓት አውሮፓ ወረርሽኙ በከፍተኛ ደረጃ እየተስፋፋ ያለበት አካባቢ መሆኑ ምንም ጥያቄ የለውም። ብዙ ዝውውርና በነጻነት መንቀሳቀስ ይታያል። ስለዚህ በሽታውን መከላከል በሚጠይቀው መስፈርትና ደንብ መሰረት ወረርሽኙ ያለበትን ሁኔታ በመገንዘብ እንቅስቃሴዎችን መገደብና ሰው ሁሉ በየቤቱ ታቅቦ እንዲቀመጥ ትዕዛዝ መስጠት ያስፈልግ ይሆናል።
አንዳንዶቹ ግን ተመልሶ ወደ መዘጋጋት መግባቱን አልወደዱትም። ለምሳሌ ከምሽቱ 5 ሰዓት ጀምሮ እስከ ንጋቱ 11 ሰዓት ድረስ ተግባራዊ በሚደረገው የሰዓት እላፊ ገደቡ ላይ የስፔን ነዋሪዎች ተከፋፍለዋል። የአስተዳደር ሰራተኛ የሆኑት ሲሲሊያ ስለ ሰዓት እላፊው እንዲህ ይላሉ።
እርምጃዎቹ በጣም አስፈላጊ ነበሩ። በጣም የከፋ ነገር ስለተደረገ አንድ ነገር መደረግ ነበረበት።
በስፔን ተማሪ የሆነችው አሌክሲያ ደግሞ የተለየ አስተያየት አላት።
Maybe curfew is a measure that for many is radical.
ምናልባት የሰዓት እላፊ ገደቡ ለብዙዎች እጅግ የከረረ ሊሆን ይችላል። የኢኮኖሚውንም ቀውስ ያባብሰውና ሰዎች የበለጠ ኃላፊነት እንዲሰማቸው ሳይሆን ህገወጥ የሆኑ ተግባራትን እንዲያደርጉ ሊገፋፋቸው ይችላል።
ስፔን በከፍተኛ ደረጃ ከተጎዱ የአውሮፓ አገሮች አንዷ ስትሆን ከአንድ ሚሊዮን በላይ ሰዎች በቫይረሱ ተጎድተዋል። ቁጥሩ አሁንም እየጨመረ ነው። በአገሪቱ ከፍተኛ የቫይረስ ኤክስፐርትና የአስቸኳይ ጤና አስተባባሪው ፈርናንዶ ሲሞን እንዲህ ይላሉ።
እውነታው ቫይረሱ በጣም በቶሎ ነው የሚስፋፋው። ወደ ላይ ብቻ ነው እየጨመረ የሚሄደው። ሁሉንም ነገር በአግባቡ አድርገን የስርጭቱንም ሁኔታ በትክክል አውቀን ካልተቆጣጠር ነው በሚቀጥሉት ሳምንታት ውስጥ በከፍተኛ ሁኔታ ሊጨምር ይችላል።
በጣሊያንም በድጋሚ የተላለፈውን የኮሮና ቫይረስ የእንቅስቃሴ ገደብን ጨምሮ የቡና ቤቶች፣ ሻይ ቤቶችና ምግብ ቤቶች ከምሽቱ 12 ሰዓት እንዲዘጉ የተላለፈውን ውሳኔ በመቃወም ተቆጥተው አደባባይ የወጡ ሰልፈኞችን ለመበተን ፖሊስ አስለቃሽ ጋዝ ተጠቅሟል። ጣሊያን ወረርሽኙ ከተከሰተበት ጊዜ ጀምሮ እስካሁን ከግማሽ ሚሊዮን በላይ የኮቪድ-19 ተጠቂዎችን ማስመዝገቧ ተዘግቧል።
የምትከታተሉት ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን መሰናዶ ነው። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews፣ በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር ወቅት ያለው የአራት ዓመታት የአፍሪካና የዩናይትድ ስቴትስ ግንኙነት በኑሯችን ላይ የተሻለ ለውጥ አላመጣም ሲሉ የደቡብ አፍሪካ ነዋሪዎች ተናግረዋል። የአሜሪካ ድምጽ ዘጋቢ አኒታ ፓውል የአፍሪካ የኢኮኖሚ ማዕከል የሆነችው ጆሃንስበርግ ነዋሪዎችንና ተንታኞችን አነጋግራ ስለ አሜሪካ ምርጫ ያላቸውን አመለካከት ያካተተ ዘገባ ከጆሃንስበርግ ልካለች። አዳነች ፍሳህዬ ታቀርባለች።
የደቡብ አፍሪካ ነዋሪዎች የአሜሪካን ምርጫ በጥሞና እየተከታተሉ መሆናቸው ታውቋል። የአሜሪካ ድምጽ ሬዲዮ ካለፉት 4 ዓመታት ወዲህ በመቶዎች የሚቆጠሩ በተለያየ ዘርፍና ቦታ ያሉ ደቡብ አፍሪካውያንን ስለ አሜሪካ ፖለቲካ ያላቸውን አመለካከት እንዲገልጹ አነጋግሮ ፕሬዚደንት ትራምፕን የሚደግፉት ጥቂቶች መሆናቸውን ለመረዳት ችሏል። አብዛኞቹ ፕሬዚደንቱን የማይደግፉት የአፍሪካ ሀገሮችን የሚያንቋሽሽ አነጋገር ሰንዝረዋል የሚለውን በማስታወስ ነው። ካቲያላ ሜይን የተባሉ በንግድ ስራ የተሰማሩ ሰው የቀድሞ ምክትል ፕሬዚደንት ጆ ባይደንን ይደግፋሉ። ስለ ወቅቱ ፕሬዚደንት ትራምፕ ያላቸውን አመለካከት ይገልጻሉ።
He wants to make America great again, but America needs
አሜሪካን እንደገና ታላቅ የማድረግ ፍላጎት እንዳላቸው ይናገራሉ። ነገር ግን አሜሪካ ታላቅ እንድትሆን ከተፈለገ የተቀረው ዓለም ያስፈልጋታል። ለአፍሪካ አገሮች የሚሰጠው እርዳታ መቀነስ አለበት ማለታቸው ራሱ እንግዲህ የግላቸው አመለካከት ነው።
ኢቱመለንግ ሞፎኪንግ የተባሉ የቴክኒክ እገዛ ሰራተኛ ደግሞ
Personally I'm still all for Barack Obama, Donald Trump. Personally,
በግሌ አሁንም ቢሆን ባራክ ኦባማን የምደግፈው ዶናልድ ትራምፕን ግን አልደግፈም።
አሁን በጋዜጠኝነት ስራ የተሰማሩት የቀድሞ ዲፕሎማት ብሩክስ ስፔክተር እንደ አውሮፓ አቆጣጠር ከ1970ዎቹ ዓመታት አንስተው በደቡብ አፍሪካ የሚኖሩ ናቸው። ደቡብ አፍሪካውያን ስለ ዩናይትድ ስቴትስ ያላቸውን የመማረክ ስሜት እረዳለሁ ይላሉ።
It's a kind of mirror image of their own society. With a lot of the same
የራሳቸውን ማህበረሰብ የሚያንጸባርቅ ነው። በተመሳሳይ የሚያበሳጩና የሚያቆስሉ ነገሮች አሉበት። ነገር ግን በሌላ መልክ ነው የሚገለጹት።
ከፖሊሲ አንጻር በጣም ጠቃሚ የሚባለው The African Growth and Opportunities የአፍሪካ እድገትና እድል ከፋች የተባለው እንደ አውሮፓ አቆጣጠር በ2025 ዓመተ ምህረት ወይም 5 ዓመታት በኋላ የሚያበቃው ፕሮግራም እንደሆነ ስፔክተር ተቆሟል። ይህ ውል ደቡብ አፍሪካ ከሁለት ዓመታት በፊት 8.55 ቢሊዮን ዶላር የሚያወጣ ሸቀጣሸቀጥ ከግብር ነፃ ወደ ዩናይትድ ስቴትስ እንድትልክ ማስቻሉን ስፔክተር ገልጸዋል። እዝራ ከኡኑ የተባሉ ፎቶግራፍ አንሺም የሚሉት አላቸው።
ዶናልድ ትራምፕ and his policy in Africa, I actually don't know what his policy in Africa is.
ዶናልድ ትራምፕ እና በአፍሪካ ላይ ያላቸው ፖሊሲ በመሰረቱ አፍሪካን አስመልክቶ ፖሊሲ ይኖራቸው እንደሆነ አላውቅም። እውነቱን ለመናገር በአሜሪካ ስለሚሆነው ነገር ደንታ የለኝም።
ዩናይትድ ስቴትስ ውስጥ በሚካሄደው የምርጫ ዘመቻ ብዙም ስለ አፍሪካ ጉዳይ ሲነሳ አልተሰማም። ነገር ግን ትራምፕ አልፎ አልፎ ስለ አህጉሪቱ በትዊተር ገጻቸው የሚጽፉት ነገር ቢኖር ደቡብ አፍሪካ ውስጥ የነጭ ገበሬዎች መገደል የሚያሳስባቸው መሆኑን ነው። በቅርቡ ደግሞ የአፍሪካ መሪዎች ነቀፌታ ስላስከተለው የታላቁ ህዳሴ ግድብ ጉዳይ ነው። ባይደንም ቢሆኑ ስለ አፍሪካ ብዙም ያነሱት ነገር የለም። ነገር ግን በኦባማ አስተዳደር ወቅት የነበሩ የፖሊሲ ጠቢባን በባይደን የምርጫ ዘመቻ ቡድን ውስጥ መኖራቸው ራሱ ቁጥር ውስጥ ይገባል። በኦባማ አስተዳደር ወቅት የነበረውን የአፍሪካ ፖሊሲን ሊመልሱ ይችላሉ የሚል ምልክት አለውና።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁነን። አብራችሁን ሆኑ።
የዓለም አይኖችና ጆሮዎች አሜሪካ ላይ ናቸው። እርስዎም ዘገባዎቹን በቀጥታ ከምንጩ ያዳምጡ። የፊታችን ረቡዕ ጥቅምት 25 አዲስ አበባ ላይ ከጠዋቱ 1 ሰዓት በቀጥታ ስርጭት የዩናይትድ ስቴትስን ፕሬዚደንታዊ ምርጫ የፍጻሜ ሰዓታት የመጨረሻ ዘገባዎች ይዘንላችሁ እንቀርባለን። ዜና፣ ትንታኔዎች፣ የሁሉም ወገኖች አስተያየቶች ይስተናገዳሉ። ስርጭታችን በአሃዱ ራዲዮ በቀጥታ ይተላለፋል። አሜሪካ ድምጿን ትሰጣለች። የረቡዕ ማለዳ ቀጠሮ ከቪኦኤ ጋር ይሁን።
ወደ ተከታዩ ዘገባ እንለፍ።
ባለፈው ሰኔ ጀምሮ ሲያካሂድ የቆየውን የዳሰሳ ጥናት የፊታችን ግንቦት እንደሚያጠናቀቅና ምክረ ሐሳብም እንደሚያቀርብ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አስታወቀ። ለፌዴሬሽን ምክር ቤት የሚቀርበውም አቻችሎ የማስታረቅ ሚና ያለው መፍትሄ ሳይሆን በጥናት ላይ የተመሰረተ ምክረ ሐሳብ እንደሆነ የኮሚሽኑ ጽህፈት ቤት ዳይሬክተር አቶ አወል ሁሴን ጥቆማ ሰጥተዋል። ካስተዳደር ወሰንና ከማንነት ጋር በተያያዘ ለሚፈጠሩ ግጭቶች የመጨረሻ ልባት ለመስጠት እንዲያስችል በየካቲት 2011 በአዋጅ የተቋቋመው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ዋና ዳይሬክተር የሆኑት አቶ አወል ሁሴንን ያነጋገራቸው እስክንድር ፍሬው ነው።
በየካቲት 2011 የተቋቋመው በዚያው አመት ግንቦትም ወደ ስራ የገባው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ነው ጥናትና ምርምር ማካሄድ መጀመሩን ያስታወቀው። ካስተዳደር ወሰን ከማንነትና ራስን በራስ ከማስተዳደር ጋር በተያያዘ ለሚነሱ ግጭቶች ዘላቂ የሆነ የመፍትሄ ሐሳብ ማቅረብ ይጠበቅበታል ኮሚሽኑ። የሚያስፈልጉ ዝግጅቶች ተጠናቀው ወደ ጥናትና ምርምር የተገባው በሰኔ 2012 መሆኑን የኮሚሽኑ ጽፈት ቤት ዋና ዳይሬክተር አቶ አወል ሁሴን ለአሜሪካ ድምጽ አስረድተዋል።
የጥናቱን ይዘትም አብራርተዋል።
ያው የአስተዳደር ወሰን የማንነትና ራስን በራስ የማስተዳደር ጉዳዮች ወይም ችግሮች በጣም ለረጅም ጊዜ ያሉ ችግሮች ናቸው። እንግዲህ ችግሮቹ በጣም በአገር አቀፍ ደረጃ ያሉ በተለያዩ አካባቢዎች ያሉ ናቸው። ስለዚህ እኛ አሁን መጀመሪያ እያጠናን ያለነው ጥናት አገር አቀፍ የዳሰሳ ጥናት ነው። የችግሮችን ወሰን የችግሮችን ውስብስብነት፣ የችግሮችን አንገብጋቢነት፣ የችግሮችን ስፋት፣ ጥልቀትና መሰል ነገሮችን ጠቅላላ በአገር ደረጃ ከአስተዳደር ወሰን ከማንነትና ራስን በራስ ከማስተዳደር ጋር የተያዙ ችግሮች ምንድን ናቸው፣ ያለን የህግ ማዕቀፍና የፖሊሲ ማዕቀፍ ምን ይመስላል፣ የተቋማዊ አደረጃጀታችን ምን ይመስላል፣ ለችግሮቹ ሪሊ የህዝብ ጥያቄዎች ናቸው ወይ? አንዳንዶቹን በሚዲያ እንደምንሰማው የተለያየ አጀንዳ ስለሆኑ ብቻ ሪሊ የህዝብ ጥያቄም ላይሆኑ ይችላሉ እና ያ በጥናት መረጋገጥ አለበት። ስለዚህ እስካሁን ምናልባት በአገር አቀፍ ደረጃ ተጠንቶ የአገራችን የአስተዳደር ወሰን የማንነትና ራስን በራስ የማስተዳደር ችግሮች እነዚህ ናቸው ተብሎ የተቀመጠ ቴብል ላይ የለም። ያው እኛ ከሚዲያ ከምንሰማው አመልካቾች ከሚያመጡት ባሻገር ያለውን ነገር በአገር ደረጃ ያለውን ነገር በጥናት እናረጋግጥ መጀመሪያ። ለችግሮቹ ለእገሌ ችግር እንደዚህ አይነት መፍትሄ ከማለታችን በፊት ችግሮቹ ሪሊ ምንድን ናቸው? የት ነው ያሉት? ውስብስብነታቸው ምንድን ነው? የህዝብ ጥያቄዎች ናቸው ወይ? አንገብጋቢነታቸው ምን ያህል ነው? ያለን ከአስተዳደር ወሰን ከማንነት ራስን በራስ ከማስተዳደር ጋር ተያይዞ ያለው የፖሊሲ ማዕቀፋችን ምን ይመስላል? የተቋማዊ አደረጃጀታችን ምን ይመስላል? የሌሎች ሀገሮች ተሞክሮ ከዚህ አንጻር ምን ይመስላል? ከኛ ጋር ተቀራራቢ ልምድ ካላቸው አገራት አንጻር የኛ መዋቅር ምን ይመስላል የሚሉና አጠቃላይ የሀገሪቱን ገጽታ የሚያሳየን ጥናት ነው እያጠናን ያለነው ማለት ነው። ይህንን መጀመሪያ ለምን ማጥናት አስፈለገን? ምናልባት ለእያንዳንዱ ችግር ስፔሲፊክ መፍትሄ ከመስጠታችን በፊት የችግሮችን ጥልቀት ስፋት አውቀ ነው ከዛ በኋላ ቴብል ካደረግን በኋላ እንደ ችግሮቹ ስፋትና ውስብስብነት ደግሞ ቀጣይ ጥናቶችን እናደርጋለን። ሁለቴ ሶስቴ እንደ አስፈለገነቱና እንደ ችግሮቹ ስፋትና ጥልቀት ሁለቴ ሶስቴ አራቴ ጥናትን ማድረግ ሊያስፈልገን ይችል ይሆናል። ስለዚህ ይሄ የመጀመሪያ ሀገራዊ የዳሰሳ ጥናት ነው ማለት ነው። በችግሩ ዙሪያ
ሀገራዊ የዳሰሳ ጥናት ተደረገ። ቀጣዩ ስቴፕ ምንድን ነው? ከዛ ስንት ደረጃዎች አሉት? ማለት ስንት ስቴፖች አሉ? አሁን ሀገራዊ የዳሰሳ ጥናት ነው፣ ቀጥሎ ምን አይነት ጥናት ይካሄዳል? ምክር ሀሳባችሁንስ መቼ ነው የምታቀርቡት ለፌዴሬሽን ምክር ቤት?
ጥሩ እንግዲህ ጥናቱ ይሄ መጀመሪያ ነው ብለናል። የዚህ ጥናት ውጤት ምንድን ነው? በአገር ደረጃ ያሉትን ችግሮች ውስብስብነት፣ ጥልቀት፣ ስፋት እንዲያሳየን ነው የምንፈልገው። ከዚህ ተነስተን እንደ ችግሮች ውስብስብነት በአንድ ጥናት ምናልባት አሁን ብያጠና ባለነውም ጥናት እንደ ሪኮሜንዴሽን የምናወጣው ምክር ሀሳብ ሊኖረን ይችላል። ቀጥሎ ደግሞ አንዴ በሆነ ስፔሲፊክ ኤሪያ ከጥናቱ ውጤት በሚመጣው ውጤት መሰረት ተመስረትን ደግሞ ማለት የኤክስ ፕሮብለምን ዋይ ፕሮብለምን እንደገና ማጥናት አለብን ብለን ልንነሳ እንችላለን። ያ ጥናት ሁለቴም ሶስቴም አንዴም ሊሆን ይችላል። እንደ ችግር ማለት ቀጣይ ምን አይነት ስቴፕ እንሂድ የሚለውን የሚያረጋግጥልን የጥናቱ ውጤት ነው ኢንፎርም የሚያደርገን ማለት ነው። አሁን እያጠና ነው ያለነው ጥናት ውጤት ነው ኢንፎርም የሚያደርገን።
በክልሎች መካከል የአስተዳደር ወሰንና የማንነት ጥያቄ ያለባቸው ዞኖች፣ ወረዳዎችና ቀበሌዎች በጥናቱ እንደሚካተቱም አቶ አወል አመልክተዋል። እየተካሄደ ያለውም አዲስ አበባ ዩኒቨርሲቲን ጨምሮ ከ28 ዩኒቨርሲቲዎች የተውጣጡ ከ70 በላይ ተመራማሪዎች የሚሳተፉበት የጥናት ስራ መሆኑን ጠቁመዋል። የሚጠበቀውም ሳይንሳዊ መፍትሄ መሆኑን ነው ዳይሬክተሩ ያብራሩት።
ይሄ ተቋም ሲቋቋም እንግዲህ ምናልባት አንተም ተው አንቺም ተይ ብለን ምክር ሀሳብ እንድናቀርብ ተብሎ አይደለም የተቋቋመው። ጥናትና ምርምርን ሳይንሳዊ ዘዴን ተከትለን ሰርተን ምክር ሀሳብ እንድናመጣ ነው የሚጠበቀው። በዛ አግባብ ጥናቶችን መሰረት ያላደረገ ምክር ሀሳብ መስጠት ስለሌለብን ቀጣይ ምን መስራት አለብን፣ ለየትኛው ችግር ምን አይነት መፍትሄ መስጠት አለብን የሚለው ከጥናት መውጣት አለበት። በዛ አግባብ ነው ይህን ጥናት የምናጠናው። ስለዚህ ጥናቱ ሲመጣ ቀጣይ ምን አይነት እርምጃዎችን መውሰድ አለብን የሚለውን ያመለክተናል ብለን እንጠብቃለን።
የመጀመሪያው ምክረ ሐሳብ መቼ ይቀርባል? ለፌዴሬሽን ምክር ቤት ለምሳሌ የመጀመሪያው ምክረ ሐሳብ
እንግዲህ እንዳልኩን አሁን በጥናቱ ላይ ምን አይነት ችግር ተለየ? የተለየው ችግር የፖሊሲ ማዕቀፍ ችግር ነው? የተቋም አደረጃጀት ነው? የምንድን ነው የሚለው ከጥናቱ መውጣት አለበት። ስለዚህ የጥናቱ ውጤት በአንድ የምክረ ሐሳብ መስጠት የሚያስችልን ችግር ሊፈታ የሚችል ምክረ ሐሳብ መስጠት የሚያስችል ፋይንዲንግ ካለው በዛ አግባብ ልንሰጥ እንችላለን። ሁለቴ ሶስቴ መስራት ካለብን ልንሰራ እንችላለን። ሊደገም ይችላል። ስለዚህ በጥናት መመስረት አለበት ማለት ነው ሁሉ ነገሩ። ስለዚህ ዛሬ ግንቦት ላይ ሲጠናቀቅ ሰኔ ላይ ምክር ሐሳብ ሰጣለሁ ብዬ ልናገር አልችልም። ምክንያቱም የጥናቱ ውጤት ምን እንደሚል እርግጠኛ ስላልሆንኩኝ ያ መውጣት ይኖርበታል ማለት ነው። ከዛ በኋላ እንደ ሁኔታው እንደ ጥናቱ ግኝት የሚሰጠው መፍትሄ ወይም ምክር ሐሳብ ጊዜ ይወሰናል ማለት ነው። እንዳልኩ አሁን አገር አቀፍ ፕሮጀክት ነው ላውንች አድርገን እየሰራን ያለ ነው። እንግዲህ አገር አቀፍ ሲባል ከጫፍ እስከ ጫፍ ላይክ ሁሉንም ክልሎች፣ ሁሉንም የብሔረሰብ ዞኖች፣ ሁሉንም ልዩ ወረዳዎች ያሉ በሁለት ክልሎች መካከል ያሉ አዋሳኝ አካባቢዎችን ሁሉ በጥናቱ እንዲካተቱ አድርገን ነው የምናጠናው። ከጥናቱ ፋይንዲንግ በኋላ ምናልባት ስፔሲፊክ የአንድ አካባቢ ቦታ ብቻ ልናጠና እንችላለን። የዛኔ ምናልባት አንድ ዓመት ላይወስድም ይችላል። አጫጭር ጥናቶች አንድ ሁለት ሶስት ጎን ለጎን ሊሰሩ የሚችሉበት አጋጣሚ ይፈጠራል። ስለዚህ በተባለው ምናልባት ባለን የጊዜ ሊሚት በርካታ ምክር ሀሳቦች እንደምናቀርብ አቀደን ነው እየተንቀሳቀስን ያለ ነው ማለት ነው።
እንግዲህ አቶ አወል እርስዎም እንደሚያውቁት የአስተዳደር ወሰን የማንነት ጉዳይ ኢትዮጵያ ውስጥ ለተለያዩ ግጭቶች መንስኤ ሲሆን ቆይቷል። አሁን እንኳን ሰሞኑን እንኳን በአፋር ኢሳ ወረዳዎች እና በሶማሌ ክልል መካከል ባሉ አካባቢዎች በተፈጠረ ግጭት ሰዎች መሞታቸውን ሰምተናል። ሌሎች አካባቢዎች እንደዚህ አይነት ጥያቄዎች ያሉባቸው አካባቢዎች አሉና ስፔሲፊካሊ እነዚህ አካባቢዎች እንደዚህ አይነት ጥያቄ አለባቸው። ውሳኔው ምንም ይሁን ጥናቱ ምንም ያሳይ ብቻ ግን ቦታዎቹን አሁን የመለየት ነገር አለበት። ይሄ ጥናት አሁን ዳሰሳ ሲባል በአፋርና በሶማሌ ክልል መካከል፣ በኦሮሚያና በሶማሌ ክልል መካከል፣ በትግራይና በአማራ እያላችሁ ቦታዎቹን የመለየት ስራንም ያካትታል ይሄ ዳሰሳ ጥናት።
ሁሉ ነው አሁን በሚዲያ የምናውቃቸው በሌላም ከዚህ በፊት በተጠኑ ጥናቶች የምናውቃቸውን የማናውቃቸውንም ሁሉንም ጥናቶችን ያካትታል። የዛ ጥናት ይዘቱ ምንድን ነው? ሰፋ ማለት ቦታዎችን ከመለየት ባሻገር የሰፋ ጥናት ነው ያለው። የሰፋ ይዘት ኖሮት ነው እየተሰራ ያለው ማለት ነው። እንዳልኩ የችግሮቹ ውስብስብነት ምንድን ነው፣ የችግሮቹ ከመነሻ ጀምሮ ያለው ነገር ምንድን ነው የሚለውን ጠቅላላ ስለ ችግሮቹ ሙሉ መረጃ ይዘን የምንመጣበት ጥናት ነው የሚሆነው ማለት ነው። ስለዚህ እየተሰራ ያለው በዛ ልክ ነው። ስለዚህ አሁን የምናውቃቸው በሶማሌና በአፋር መካከል ያሉ ብቻ በትግራይና በአማራ መካከል ያሉ ችግሮችን ብቻ ሳይሆን በሀገር አቀፍ ደረጃ በሰሜንም፣ በደቡብ፣ በምዕራብ፣ በምስራቅም የምናውቃቸው በሚዲያ የምናውቃቸው በሌላ ሁኔታ የምናውቃቸውንና ማናውቃቸውንም ችግሮች ሁሉ አሳስ አድርጎ በሀገራችን ያለው ችግር ይሄ ነው ብሎ እስከነ ዝርዝሩ እንዲሰጠን ነው የምንጠብቀው ማለት ነው።
እዚህ ላይ እናንተ ናችሁ ችግሮቹ የት እንዳሉ የምትለዩት ወይስ ማመልከቻዎችን ነው መነሻ የምታደርጉት? እርግጠኛ ነኝ ይሄ ኮሚሽን ሲቋቋም ብዙ ማመልከቻዎች እንደመጡለት ይገመታል ከሁሉም አካባቢዎች። እናንተ ራሳችሁ ናችሁ የት ጥያቄ አለ ብላችሁ እየሄዳችሁ ያላችሁት ወይስ የሚመጡላችሁን ማመልከቻዎች? እኛ የማንነት ጥያቄ አለን፣ የአስተዳደር ወሰን ጥያቄ አለን ብለው ጥያቄ የሚመጡ ማመልከቻዎችን ነው መነሻ የምታደርጉት ጥናት ስታደርጉ? ይሄ ዳሰሳ ጥናት መነሻ ያደረገው ማለት
አይደለም። እንግዲህ ሁሉንም ነው ምና ማለት እኛ አሁን ቅድም ሳነሳለን እንደነበረው ችግሮቹ የታወቁም ያልታወቁም በሚዲያ የምናውቃቸው ማናውቃቸውንም ሁሉንም መዳሰስ ካለብን ከአመልካቾች ብቻ አይደለም ማለት ነው። አመልካቾቹ መነሻ ይሆናል፣ መነሻ ተጨማሪ ግብዓት ይሆናል። ነገር ግን በጥናት ዘዴ በጥናት ስነ ዘዴያችን መሰረት ሁሉንም ችግሮች አሉ የሚባሉ ችግሮች ሁሉ መውጣት አለባቸው። ስለዚህ የዛሬዎቹን ጥያቄዎች ተቀብለን ካስተናገድን በኋላ ነገ ሌላ ጥያቄ አለመነሳቱን እርግጠኛ መሆን አንችልም፣ እነዚህም ብቻ ቤዝ ካደረግን ማለት ነው። ስለዚህ ሁሉንም ሀገር አቀፍ ነው ሲባልም የችግሮቹ ገሌ ገሌ ጋር ሄዳችሁ አሰሳ አድርጉ ማለት ቀላል ነገር ሊሆን ይችል ይሆናል። ነገር ግን ምናልባትም መውጣት ያልቻሉ ምናልባትም ችግር ፈጥረው እዛው ታፍነው የቀሩ ያሉ ችግሮች ሊኖሩ ይችላሉ። ስለዚህ ጥናቱ በራሱ ጊዜም ችግሮችን እንዲለይ ነው የምንጠብቀው። በማመልከቻ የሚመጡትን በሚዲያ የምናውቃቸውን በሌላ አግባብ በጥናት ሪፖርት ተደርገው ያሉት እንደ ተጨማሪ ግብአት ይሆናል እንጂ ብቻቸውን አይደሉም ማለት ነው።
እንግዲህ ጥናት ሲደረግ ሙሉ ነጻነት ያስፈልጋል። ነጻነት ስል ወደ አካባቢዎቹ ሄዶ ለማጥናት ፈቃድ ማግኘት ያስፈልጋል፣ ከወረዳዎች፣ ከዞኖች፣ ከክልሉ ጭምር። የተለያዩ ክልል አመራሮችን ስታነጋግሩ እንደነበር እናውቃለን። ሰሞኑን እንኳን አሁን የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ጋር ውይይት አድርጓል ኮሚሽኑ። ሁሉም ክልሎች ፈቃደኛ ናቸው ዞኖቻቸው ወረዳዎቻቸው ድረስ ቀበሌዎች ድረስ ዘልቃችሁ እንድታጠኑ ይሄንን
እስካሁን ባደረግነው እንቅስቃሴ ከአብዛኞቹ ክልሎች ጋራ ከሁለት ክልሎች ውጪ ከሁሉም ክልሎችና ሁለቱ ከተማ አስተዳደሮች ጋራ ውይይት አድርገናል። በጋራ በመሰራባቸው ኤራዎች ተግባብተናል። ስለዚህ ማድረግ ያለባቸውን ድጋፍ አውቀው ድጋፍ እንደሚያደርጉም ያው ተግባብተናል። ከዛ ባሻገርም በየክልሉ እንግዲህ ፎካል ፐርሰንም እየሰጡን ተወካይ እየሰጡን ከኛ ጋር ኮንታክት አድርጎ ስራዎችን በተቀናጀ መልኩ ወደታች ለማውረድ የሚያስችል ስራ እየሰራን ቆይተናል። የተቀሩ ሁለት ክልሎች ናቸው። አንደኛው አዲስ የተፈጠረው የሲዳማ ክልል ነው። ሁለተኛው የትግራይ ብሔራዊ ክልላዊ መንግስት ነው። ከሁለቱም ጋራ ያው ግንኙነት እያደረግን ያለ ነው። ከትግራይ ክልልም ጋራ ያው የተለያዩ ግንኙነቶች ስናደርግ ቆይተናል። ከዚህ ቀደም ማለት ነው ሄደን እንድንወያይ ማለት ነው። እንግዲህ እስካሁን ቀና ምላሽ አግኝተን ሄደን ለመወያየት አልቻልንም። ነገር ግን አሁንም ቢሆን ምናልባት አሁን ያለው የፌዴሬሽን ምክር ቤት የወሰነው ውሳኔ ያለ በዛ ተመስርተን ነው ልንሄድ የምንችለው። ከክልሎቹ ጋር ማውራትን በተመለከተ
በዚያ ተመስርተን ነው ሲሉ የፌዴሬሽን ምክር ቤት እንግዲህ አሁን ያለው የትግራይ ክልል መንግስት እውቅና አይሰጥም፣ ምርጫውም እንዳልተካሄደ እንዳልተፈጸመ ይቆጠራል ብሏል። እና በዛ ምክንያት ነው መሄድ ማትችሉት? ህጉ ነው የሚያስራችሁ?
ያው ከዚህ ቀደም ያልሄድ ነው ከዛ መልካም ፈቃድ ስላልተገኘና መሄድ ስላልቻለን ነው። ከአሁን ወዲያ ግን እኛ ኦፊሻሊ ኮሚኒኬት አድርገን መቀጠል አንችልም በተቀመጠው ሊሚቴሽን መሰረት። ነገር ግን የፌዴሬሽን ምክር ቤት ባስቀመጠው አቅጣጫ መሰረት እንሄዳለን፣ ኦፕሽኖቹን እንጠቀማለን። ትግራይ ክልልን በተመለከተ እዛ ያሉ ዩኒቨርሲቲዎች አሉ። ስለዚህ ከዩኒቨርሲቲዎቹም በጥናታችን ውስጥ እንዲሳተፉ ከሳይንስና ከፍተኛ ትምህርት ሚኒስቴር ጋር ተነጋግረን ያው እነሱም የጥናቱ አካል የአጥኚ ቡድኑ አካል እንዲሆን ሆነዋል። የፈረሙ ዩኒቨርሲቲዎች አሉ፣ ያልፈረሙም አሉ፣ ምናልባት የጋራ ስምምነቱን ማለት ነው። ስለዚህ በዛ አግባብ ነው የምንቀጥለው። ከዚህ ቀደም ሙከራዎችን አድርገናል እኛ በእኛ እንደ ተቋም ምላሽ ሳናገኝ ቀርተ ደበረ። አሁን ደግሞ የተቀመጠ የአሰራር ማዕቀፍ አለ፣ በፌዴራል ደረጃ እየተተገበረ ያለ የፌዴራል ተቋም እንደመሆናችን መጠን ያንኑ የመከተል ኃላፊነትም ይኖርብናል።
ዩኒቨርሲቲዎቹ እንነጋገር እንግዲህ በተለያዩ ክልሎች ያሉ ዩኒቨርሲቲዎች በዚህ ጥናት ላይ እየተሳተፉ እንደሆነ ገልጻችኋል። ግን ዩኒቨርሲቲዎች እንዲያጠኑ የተፈለገበት ምክንያት ምንድን ነው? አዲስ አበባ ዩኒቨርሲቲ ነው በበላይነት የያዘው ብሎኛል ጥናቱን። ከዛ ሌሎች ዩኒቨርሲቲዎች በምን አይነት ቅንጅት ነው ከአዲስ አበባ ዩኒቨርሲቲ ጋር የሚሰሩት? በየአካባቢያቸው ያለውን ጥያቄ ነው የሚያጠኑት?
ዩኒቨርሲቲዎቹ የሚሳተፉበት ምክንያት አንደኛው ጥናቱ አሳታፊ መሆን አለበት። ስለዚህ ችግሮቹ ባሉባቸው አካባቢዎች ያሉ ዩኒቨርሲቲዎች ለችግሮቹ የበለጠ ቀረቤታ አላቸው፣ ለችግሮቹ የተሻለ እውቀት አላቸው። አንደኛ ጥናቱ በጣም ሀገራዊ አቀፍ ነው፣ ሰፊ ነው። በጣም ካለው የጊዜ ጥረትም አንጻር ጥናቱ እንዲያልቅ የምንፈልገው በአንድ ዓመት ነው። ስለዚህ በርካታ ባለሙያዎችን አሳትፈን የአካባቢውንም ሰዎችን አሳትፈን ጥናቱን በአጭር ጊዜ ማጠናቀቅ አለብን የሚል አቅጣጫ ይዘን ነው እየሰራን ያለ ነው። በዛ አግባብ አዲስ አበባ ዩኒቨርሲቲ ከሌሎች
አንድ ዓመት ማለት ከመቼ ማለት ነው? እስከ ግንቦት ማለት
እስከ ግንቦት ማለት ነው። በዛ አግባብ አዲስ አበባ ዩኒቨርሲቲ ሌሎች ዩኒቨርሲቲዎችን እንዳያሳትፍ ተነጋግረናል። ይሄ በአዋጃችንም የተቀመጠም ስለሆነ ነው። ሁለተኛ ዩኒቨርሲቲዎቹ አካባቢያቸውን በተሻለ መልኩ ያውቃሉ፣ የችግሮቹን ስፋት፣ ጥልቀት፣ ውስብስብነትና መሰል ጉዳዮችን በቅርበት ያውቃሉ ብለንም ስለምናስብ የተሻለ የመረጃ ጥራትን እንዲመጣ ከማሰብና ጥናቱን ሙሉ እንዲሆን ከማስቻልም አንጻር እንዲሳተፉ ነው ያደረግነው። ስለዚህ እስካሁን አዲስ አበባ ዩኒቨርሲቲን ጨምሮ 27 ዩኒቨርሲቲዎች እንደሚሳተፉ ነው የሚጠበቀው ማለት ነው። ዩኒቨርሲቲዎቹ እንዴት ተመረጡ የሚለውን ኮሚሽኑ አይደለም የመረጠው ዩኒቨርሲቲዎቹን፣ የመረጠው የአዲስ አበባ ዩኒቨርሲቲ ነው። ተመራማሪዎቹ ባላቸው ሜቶዶሎጂ አንጻር ነው የመረጧቸው። ሲመርጧቸው እነሱ እንደ መስፈርት ያስቀምጡት አንደኛው ነገር ለችግሮቹ የበለጠ ቀረቤታ አንጻር ነው የተመረጡት። መጀመሪያ ከዩኒቨርሲቲ ከመስማማታችን በፊት አዘጋጅተን በላክነው ቲዋር መሰረት በተቻለ መጠን ሙያዊ ብቃት ያለው ገለልተኛ የሆነ
ላክነው ቲዋር ሲሉ አድማጮች ግልጽ ነው።
በመጀመሪያ ከአዲስ አበባ ዩኒቨርሲቲ ስንነጋገር ጥናት ከማጥናታችን በፊት የሚሰሩ ስራዎችን ዝርዝር የተስማማነበት ሰነድ ላይ ምን አይነት ተመራማሪ ነው በዚህ ጥናት መሳተፍ አለበት የሚለው ኮሚሽኑ በጣም ሰፊ ውይይት ካደረገበት በኋላ አጽድቆ ነው ከአዲስ አበባ ዩኒቨርሲቲ የተነጋገር ነው። በዛ ውስጥ ከተቀመጡ መመዘኞች አንደኛው የሙያዊ ብቃት ያለው የትምህርት ዝግጅት ያለው ልምድ ያለውና በተቻለ መጠን በገለልተኝነት ስራዎችን መስራት የሚችል የሚል መመዘኛ አስቀምጠን ነው። ስለዚህ በዛ አግባብ አዲስ አበባ ዩኒቨርሲቲ ተመራማሪዎችን እንደሚመለምል ነው የምንገነዘበው። ምናልባት አንዳንድ ሶሻል ሚዲያ ላይ እየተዘዋወረ ያለ እኔም እያየሁት ያለው ነገር አክቲቪስት የሆነ ያልሆነ የሚል ነገርም የተነሳበት ሁኔታ ነው ያለው። እንግዲህ አክቲቪስት የሚባለውን ዴፊኒሽኑን ማን እንደሚያስቀምጥ ያው እንግዲህ ምናልባት ማህበረሰብ አንቂ ምናልባት ትክክል ተርም አድርጌው ማለት ጠቅሼው ከሆነ
በተለያዩ ሰባንቂ በሚል ተረጎሙታል ብዙዎች።
በዛ አግባብ እየተተረጎመ ነው ያለው። ስለዚህ በተለያየ አግባብ ሁሉም ሰው በየራሱ ማዕቀፍ የሚያነቃው አላማ ሊኖረው ይችላል። ስለዚህ አክቲቪስት ሚለውን እንደ መስፈርት ሳይሆንኛ በተቻለ መጠን ገለልተኛ የሆነ ሳይንስን መሰረት አድርጎ መስራት የሚችል
በሚዲያ የሚነገሩ ብለው የገለጿቸው አሉ። ቅድም በሚዲያ የሚታወቁ የማንነት ጥያቄዎች ከሚባሉት ውስጥ አንዱ በትግራይና በአማራ ክልል መካከል ያለው ነው። የወልቃይት፣ የራያ የመሳሰሉትን ማለት ነው። እና ይህ በሆነበት ሁኔታ እና የትግራይ ክልል እናንተ ሄዳችሁ ለመነጋገር እንኳን በሩ እንግዲህ እስካሁን እንዳልተከፈተላችሁ ነው የገለጹት። እና ንግግሮች ማድረግ ባልቻላችሁበት ሁኔታ ስራችሁ ላይ፣ የጥናት ስራችሁ ላይ ምን ያህል ውጤታማ ያደርጋችኋል? ያ ካልሆነ ማለት ነው።
እሱን አሁን መናገር አልችልም። ምክንያቱ ምንድን ነው? አንደኛ እስካሁን ስራውን ስንሰራ የነበረው ወደ ፊልድ ወጥተን መረጃ መሰብሰብ የምንጀምረው ከአሁን ወዲያ ነው። ሰሞኑን ከኦሮሚያ ክልልም ያወራ ነው፣ ከሲዳማም ገና እናወራለን፣ ከሶማሌም በአስር ስራዎቹ ይቀጥላሉ ማለት ነው። የትግራይ ክልልም የተዘጋ ነው ብለን አናስብም። ስለዚህ በተሻለ በሌሎች አማራጮችንም ተጠቅመን እንሰራለን ብለን እናስባለን። እንደ ቻሌንጅ እና በምርምሩ ምን አይነት ተጽዕኖ ያደርሳል የሚለው ወደፊት ነው ማየት የምንችለው ማለት ነው።
እንግዲህ 83 ዓመተ ምህረት ኢትዮጵያ ውስጥ የመንግስት ለውጥ ተከሰተ። ከዛ በኋላ የኢትዮጵያ አወቃቀርም ተቀየረና ቋንቋን መሰረት ያደረገ ፌዴራሊዝም በሀገሪቱ ውስጥ መተግበር ጀመረ። በዛ ምክንያት 9 ክልሎች ተፈጠሩ። አንዳንዶች ያኔ ክልሎቹ ሲዋቀሩ ሳይንሳዊ ዘዴን ወይም ሳይንሳዊ አሰራርን ጥናትን መነሻ ያደረገ አይደለም። በዛ ምክንያት ነው አሁን ብዙ ጥያቄዎች እየተነሱ ያሉት በወረዳና በወረዳ በዞንና በዞን በክልልና በክልል መካከል የማንነት ጥያቄዎች ያስተዳደረሰን ጥያቄዎች ይችላሉ። ኮሚሽኑ ይሄንን ሐሳብ ይጋራል? ምንድነው የችግሩ? ያኔ ሲካለል ሳይንሳዊ አይደለም ስላልነበረ ነው አሁን ችግሮች የበረከቱት የሚሉ አሉ። ሌሎች ደግሞ ኢትዮጵያ እየተከተለች ያለችው ቋንቋን መሰረት ያደረገ ፌዴራሊዝም ነው ለዚህ ምክንያቱ የሚሉ አሉ። እናንተ ከዚህ አንጻር የደረሳችሁበት ድምዳሜ ያለ ምንድነው? ይሄንን ስታጠናላችሁ?
እኛ የደረስንበት ድምዳሜ የለም። ምክንያቱም ጥናት ሳናጠና ድምዳሜ ላይ ልንደርስ አንችልም። ከመቋቋማችንም ጀምሮ ጥናትን መሰረት ያደረገ ምክረ ሀሳብ አምጡ ከተባለን ድምዳሜ መድረስ የምንችለው ጥናት አጥንተን በግኝቱ መሰረት ነው ድምዳሜ ላይ የምንደርሰው። ስለዚህ እዛ ድምዳሜ ላይ አልደረስንም። ጥናቱ ሁሉንም ሂስቶሪካል ታሪካዊ ዳራዎችንም እንደሚዳስስ እንጠብቃለን። ከዚህ በፊት የነበሩ የአስተዳደር ወይም ደግሞ የአስተዳደር ወሰን አካሄዶችንም እንዲያጠና እንጠብቃለን። ሁሉን አቀፍ ጥናት ነው የምናደርገው። ማለት ችግሮችን በዘላቂነት መፍታት ካለብን፣ ችግሮችን በማያዳግም መልኩ መፍታት ካለብን ማየት ያለብንን ሁሉንም አንግል ወይም ደግሞ ሁሉንም ሁኔታዎችን አይተን በጥናት እንዲካተት ነው የምናደርገው እና በጥናቱ ነው ምላሹን የምንጠብቀው።
እነዚህንም ተካታላችሁ በጥናት ላይ? ለምሳሌ ምንድን ነው ምክንያቱ የሚለውን ሳይንሳዊ አልነበረም ያን ሲካለሉ፣ ወይ ህዝቡ ፈቃደኝነት አልተጠየቀም፣ ወይ ደግሞ ኢትዮጵያ የምትከተለው አንዳንድ ወገኖች ደግሞ እንደሚሉት ቋንቋን መሰረት ያደረገው ፌዴራሊዝም ነው፣ አንዳንዶች ደግሞ ነው እሱ ምክንያት ሊሆን አይችልም ብለው የሚከራከሩም አሉ። ብዙ አይነት እንግዲህ ሀሳቦች ናቸው የሚንሸራሸሩት እና እነዚህን ሁሉ ትመለከታላችሁ?
በእኛ ጥናት ሁሉን አቀፍ ነው ስንል እነዚህንም ያቀፈ ነው የሚሆነው። ስለዚህ ከጥናቱ በጣም ዝርዝር ነገሮችን እንጠብቃለን፣ እነዚህንም ጨምሮ። ምናልባትም አንተ ከ83 አካባቢ አነሳው እንጂ ምናልባት ከዛ ቀደምም የኢትዮጵያ ከአስተዳደር ወሰን ጋራ ያላት ታሪክ ምንድን ነው፣ እንዴት ስትተዳደር ነበረ፣ ምን አይነት ዘዴዎች ነበሩ፣ ምን አይነት የአስተዳደር ስርዓቶች ነበሩ የሚለውንም በታሪካዊ ዳራ እንዲዳሰስ በጥናቱ ተካቷል። ስለዚህ አሁን ያነሳቸውንም ጨምሮ ሁሉንም አንግሎችን እንዲያይ ነው የምንጠብቀው ማለት ነው። ምክንያቱም እንዳልኩ ቅድም ደጋግሜም እንደማነሳለህ በአዋጃችን ውስጥ የተቀመጠልን መመዘኛ ማያዳግምና ዘላቂ መፍትሄ አምጡ ነው የተባል ነው፣ የመፍትሄ ሀሳብ አምጡ ነው የተባል ነው። ስለዚህ ዘላቂ መሆን ካለበት የምንሰራው የምናቀርበው የመፍትሄ ሀሳብ ማያዳግም መሆን ካለበት ማየት ያለብንን ሁሉ ማየት አለብን። ችግሮቹን በጥልቀት ማየት አለብን። ከተለያየ ሁኔታዎች አንጻር መገምገም አለባቸው። ስለዚህ በዛ አግባብ ተገምግሞ የሚመጣው ጥናት ውጤቱ አይ ከዚህ በፊት ሳይንሳዊ አልነበረም፣ ከዚህ በፊት ሳይንሳዊ ነበረ፣ ከዚህ በፊት እንዲህ ነበረ ማለት ብለን እንደ አቋም እንደ ኮሚሽኑ አቋም የምንወስደው ከጥናቱ በኋላ ነው። ስለዚህ አሁን 83 የተደረገው የአስተዳደር ወሰን አከላለል ሳይንሳዊ ነበር፣ አሳታፊ ነበር፣ አካታች ነበር ወይም አልነበረም ብለን ማውራት አንችልም። እንደ ኮሚሽን ማያዳግምና ዘላቂ መፍትሄ አምጡ ከተባለ ሁሉንም አንግሎችን አይተን ሁሉንም ዳራዎችን የችግሮችን ዳራ ሁሉንም ተመልክተን ችግር ነው ብለን ያሰብነው ላይ የመፍትሄ ሀሳብ እንሰጣለን ወይም ደግሞ እናቀርባለን። ስለዚህ ያ ችግር ምናልባት በጥናታችን ውስጥ ለአስተዳደር ወሰን ለማንነትና ራስን በራስ ለማስተዳደር ችግሮች ምክንያቱ የህገ መንግስቱ ማዕቀፎች ናቸው፣ የህገ መንግስቱ አንቀጾች ናቸው የሚል ፋይንዲንግ ከተገኘ እነዛ እንዲሻሻሉ ማናቀርብበት ምክንያት አይኖርም። ነገር ግን ህገ መንግስቱ ሙሉ ይሻሻል ብለን አናቀርብም። መቼም አንተም እንደምታውቀው ልናደርግ የምንችለው በተሰጠን የስልጣን ልክ ከአስተዳደር ወሰን ከማንነትና ራስን በራስ ከማስተዳደር ጋር ተገናኝተው የተገናኙ የህግ መንግስት ማዕቀፎቹ ማንቀጾች ላሉ ችግሮች ችግር ከሆኑ ምክንያት ከሆኑ ወይም ወደፊት ለመስራት ለምንፈልገውና እንዲስተካከል ለምንፈልገው ሁኔታ አመቺ ካልሆኑ በዚህ አግባብ ይሻሻሉ ብለን በተሰጠን ሊሚት ልናቀርብ እንችላለን። አሁን እየተጠና ያለው ጥናት ግን የሁሉንም ችግሮች ላይ የመፍትሄ ምክረ ሐሳብ ምንሰጥበት ነው ማለት አይደለም።
አቶ አወል ሁሴን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ጽህፈት ቤት ዋና ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች።
እኔም በሚዲያችሁ ቀርቤ ያለውን ነገር የኮሚሽኑን ጠቅላላ ሁኔታ እንዳብራራ ስለፈቀዳችሁልኝ በጣም አመሰግናለሁ።
እንድርና እንግዳውን እናመሰግናለን። ሙሉ ቃለ ምልልስ በድረገጻችን ላይ ታገኛላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ከሰኞ እስከ አርብ የነበረው መደበኛ ዝግጅታችንን አጠናቀናል። ነገ በቅዳሜና የእሁድ ምሽት ፕሮግራሞች እንገናኛለን። እስከዚያው በሰላም